ስታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል፣ ከነገ ወዲያ ሲያልቅ ህዝብ ያየዋል። ሰርቼም አልቆም ህዝብም አይቶ ቢሆን እንደው መሻሻል ነበረበት። እኔ አረካም በነገሩ ግን ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል።
ከጥቂት ወራት በፊት ዋሽንግተን ዲሲ ላይ የክብር ቀን ተከብሮለታል። ድንቅ ኮሪዮግራፈር፣ የምድርክ ተዋናይ፣ አዘጋጅና ዳንሰኛም ጭምር ነው። ስለ ሙያውና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈ የኪነ ጥበብ ሰውም ነው።
ከጀምሪት ብዙ ሰዎች ሪኮግናይዝ የሆኑበትን መድረክ አይቻለሁ። እንግዲህ ታዲያ ልዩ የሚያደርገው ነገር ያንን ዝግጅት ሁሉ ያደመቀው እኔ የሚታየኝ የሚያደርገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከሌ ከሌ የማይተው እና በጣም ልዩ የሆነ ተፈጥሮ ያለው ነው። ምንድነው ምኑ በኩል ይሄ የሚባል ነገር አለ እና አሟልቶ የሰጠው ሰው ነው በቃ።
ከዋሽንግተኑ የታደሰ ወርቁ የክብር ቀን አዘጋጆች አንዱ የኪነ ጥበብ ባለሙያው አለማየሁ ገብረሕይወት ነው። ስነ ስርዓቱን ተከትሎ ከአራቱ የሙያ አጋሮች ጋር በተካሄደ ውይይት ታደሰን በገለጸበት ነበር ይህን ያለው። አሁን በቀጥታ ከታደሰ ጋር ወደሚኖረን ቆይታ
ታደሰ ወርቁ ለገብ የጥበብ ሰው ዛሬ በአድማጮችም ጠያቂነት ለመጀመሪያ ጊዜ ነው ተሳካልን። እንኳን ወደ አሜሪካ ድምጽ በቃልክ በስልኩ መስኮት።
አሜን አሜን አሜን። በጣም ነው ማመሰግነው አሉና ታንኪዩ ለጌታ።
ከሩቅ ከጃፓን የደረሰ አድማጭ አስተያየት ጨምሮ ብዙዎች ያንተን ስራና ታሪክ እንድናጋራቸው ጠይቀውናል። በቅርቡ በዚህ በዋሽንግተን ዲሲ የተካሄደው ላንተ ክብር እውቅና የሰጠ መድረክ ነው መነሻችን። ዛሬ የጥበብ ስራዎችህንና ህይወትን መልከት የሚያደርጉ ጭብጦች ቃኘት እናደርጋለን። በቀደመ ቃለ ምልልስ የተሰጡ አስተያየቶችንም አለፍ አለፍ እያልኩ አሰማሃለሁ። አስተያየቶችን ተንተርሰን አንዳንድ ነጥቦችን እናነሳሳለን። በኪነ ጥበብ ዓለም የሰራሃቸውን ስራዎች የሚያውቁ ሰዎች በአንድ ድምጽ ነው የሚናገሩት። ከዚህ ቀደም ባደረግናቸው ምልልሶች ይልቁንም ስላንተ ተብሎ በተዘጋጀው ክብረ በዓል ላይ ብዙዎቹ ምስክርነታቸውን ሰጥተዋል። በጣም የተለየ ድምጽ ነው የሰማሁት። ብዙዎች በስራው ዓለም የተሳካላቸውና ስለ ስራቸው ይነገራል ወይም መልካም ሰዎች ሆኑና ስለ መልካም ምግባራቸው ይነገራል። እንዲህ ሁለቱም የተጣጣመለት የሰመረለት ሲሆን የተለየ ነውና በዛ አትላንት ተብሎ በተዘጋጀ ስነ ስርዓት ላይ ያየኸው ከዚህ ቀደም ያሰራሃቸውን ስራዎች የኪነ ጥበብ ባለሙያ አጋሮች በመድረኩ ላንተ መልሰው ተጫውተዋል። ምን ተሰማህ? ቆየት ብሏል ዝግጅቱ ከተከናወነ። እንደው መልስ ብለህ ብታስታውስ
የሚገርመው እንኳን ስራውን አስታውሰው ሲያሳዩኝ ቀርቶ ገና እነሱን ሳይ ውስጤ ተረበሸ። በጣም መልካቸውን ሳይ በጣም ተረበሸ። አንዳንዶቹ በጣም ወጣት ነበሩ። በዛ ጊዜ የነበራቸው የስራ ፍቅር የነበራቸው ጉጉት እና ያን ሳስታውስ በቃ መቆጣጠር አቃተኝ ራሴ ነው። ትርኢቱን መልሰው ሲያሳዩኝ አንዳንድ ነገር ትዝ እያለኝም በጣም ከፍተኛ የሆነ ስሜት ውስጥ ገብቼ ነበር በዛ ቀን ያሳለፍኩት።
ታደሰ፣ ታዲያ በዚያ መድረክ የነበረውን ላየ ሰው ምናልባትም ከዚያ ቀደም ሙያም በግል ምግባርህንም ለማያውቅ ሰው ወሬውን ብቻ ቢሰማ የተጋነነ አድርጎ ሊወስደው የሚችል በርግጥ የተለየ ቀን ነው የተመለከትኩት። ያን ዘመን ያሳለፋችሁትን የሥራም ህይወትም ሁኔታ ለማያውቅ ሰው እንግዳ ይመስላልና እስኪ በዛ መድረክ የተከናወኑትን ዝግጅቶች መነሻ አድርገን አንዳንድ የሙያ አጋሮች ከተናገሯቸው አስተያየቶች ተንተርሰን አንዳንድ ነጥቦችን እናነሳሳለን። ከአራቱ በቅርበት የሚያውቁ የሙያ አጋሮች እንግዶቻችን አንዱ ታማኝ በየነ የተናገረው ላስቀድምና ወጋችን እንቀጥላለን።
በኢትዮጵያ ኪነ ጥበብ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ? ከየት ተነሳ? በስንት ዓመተ ምህረት ማጀመረው? መነሻው ምን ነበር የሚለውን ጥናት አካሄድን ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል። ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ጥፋት ተፈጽሟል ብዬ አምናለሁ።
ተመዝግቦ የተቀመጠ መረጃ ለምኖሩ እንደታደሰ ያሉ የሰሩትን ስራ ለማይናገሩ ሰዎች ጥፋት ተሰርቷል ነው የሚለው ታማኝ። ምን ትላለህ ታደሰ?
ይሄ እውነት ነው። በኔ ብቻ ሳይሆን ከኔ ቀደም የነበሩ እጅግ በጣም ማከብረው እጅግ በጣም ብዙ ስራ የሰራ ለኢትዮጵያ የባህል ክፍል አቶ አውላቸው፣ እኔ እንኳን ጋሺ አውላቸው የምለው እሱን የመሰለ ሰው አንድም ቀን በየትኛውም መድረክ ላይ ስሙ ሲጠራ አላቅም፣ አልሰማም። ይሄ ያሳፍራል። በጣም በጣም ትልቅ ሰው ነው። ቴክኖሎጂ ባልነበረበት ሰዓት በከብት ተጭኖ እየተጓዘ በቴፕ ቀርጾ አምጥቶ በፎቶግራፍ ምስላቸውን ቀርጾ ያኔ ቪዲዮ የለም ምን የለም እንደዛ አድርጎ አምጥቶ ያንን ሁሉ ስራ ሰርቶ ለዚህ ያበቃው እኛን ሁሉ የፈጠረ ሰው ነው። ግን ቦታም ምንም ስሙም ሜንሽን ተደርጎ አቅምና ያ ያሳዝነኛል። የእኔስ አሁን የቅርብ ጊዜ ነው እና እንጃ ስሜታ ሆንኩ።
ታማኝ፣ ካንተ የሚጋራ ይመስላል ታደሰ አሁን ያነሳቸውን ለሳቸው ያለህን ክብር ገልጦ ከዚያ የተረከበው ይላል። እስኪ አሁንም ታማኝን መልሰን እንስማና ሌሎች የሙያ አጋሮች የሚያሉትን አለፍ አለፍ እያልን እንሰማለን።
በአሁኑ አጠራር የብሔር ብሔረሰቦች እየተባለ በየአደባባዩ የሚሰበከው ከየት ጀመረ? ማን ጀመረው? እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለዓለም አቀፍ መድረክ በቃ የሚለውን ለአጥኚዎች ለወደፊቱ እንደ ቤት ስራ ልተወው እና ታደሰ ደጋግሞ የሚያነሳቸው ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ ከሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው።
ስራቸውና ህይወታቸው ለዚህ ትውልድ ያልደረሰ በሚል በቁጭት የምታነሳቸው ከሳቸው ተረክበ የሚቀጥለው ደረጃ የወሰድከው አንተ መሆንህን ይመሰክራል። ታማኝ፣ ጥናት ይደረግም ሲል ይገፋፋል።
እኔ መቼም በእውነት ጋሻውላቸው የሰራው ስራ በዓለም ላይ ለዞርንባቸው ያሳየናቸው ትርኢቶች እንዲሁም ለጥቁር ህዝቦች በዓል የእሱ ስራዎች እንዴት እንድትንጸባረቁ በተለያየ ዓለም ላይ በዓላት ሲከበሩ እየተጋበዘ የሰራ ናቸው የእሱ ነው። ለረጅም ጊዜ ይዞት የቆየው የእሱ ስራ ነው እና እኛንም አሳደገን ብዬ የምለው እሱ ብቻ አይደለም። እሱ ስለፈጠረን እዛ ቦታ ስላደረሰን በየሀገሩ ስንሄድ የተለያየ ዝግጅቶች እናያለን። ያ ዝግጅት የኛንም አይምሮ አብስሎታል። ምን ለሙያው ብቁ እንድንሆን ረድቶናል። የመጨረሻውን ባንሆን እንደው ምን ሀሳብ እንዲሰጠን እንዴት እንደምንሰራ ምን ብንሰራ ጥሩ ውጤት እንደሚመጣ የተለያዩ ነገሮችን ሰጥቶናል እና ጋሻውላቸው ከባድ 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 በጣም በትልቁ መከበር የሚገባው ሰው ነው። ይሄ እውነት ነው። አሁን ታማኝ ያለውን ስትነግረኝ በጣም እውነት ነው። እውነት ሰው ነው እና ደግሞም የለም እንጂ አሁንም እኮ የለም እና ለጋሻውላቸው ምስጋናና ክብር ይሁን እላለሁ።
ታደሰ፣ በዚህ ቀደም ብዬ በጠቀስኩት ውይይት ላይ አራት የሙያ ሀጋሮችን ደጋግሜ አንስቻለሁ። እውቋ ሁለገባዋ የኪነ ጥበብ ሰው ዓለም ፀሐይ ወዳጆ፣ ሌላው የስነ ጽሁፍና የመድረክ ሰው አለማየሁ ገብረ ህይወት፣ በህዝብ ለህዝብም ጭምር ከአንተ ጋራ የሰራውን አቶ ኤልያስ አረጋ በውይይቱ እየበኩላቸውን አንስተዋል። እስኪ በዓለም ፀሐይና በአለማየሁ በተለይ ስራህን አስመልክቶ የተነገሩትን እናስቀድምና አሁንም ወጋችን እንቀጥላለን።
የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፍ አይለበትም። ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ ከመድረክ የጀርባ ገጽታ ጀምሮ በአልባሳት፣ በቁሳቁስ፣ በወግ ዕቃ ላይ ስራውን የሚሰራው እሱ ነው። ይህ በኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው። እሱም እንደ ሌሎቹ ይህን ስሩልኝ ወይም ይህንን ልጥፍ አቅርቡልኝ ብሎ አይቶ አልተለመደም።
አንተ መስራት ከሚገባ የሥራ ኃላፊነት ውጪ ሌሎች ባለሙያዎች የሚሰሩትንም ኃላፊነት ወስደህ ተሰራለህ ነው ያለችው ዓለም ፀሐይ። እስኪ ትርኢቶችን ስታዘጋጅ የምታልፍበት መንገድ ደግሞ በመጠኑ አጫውተን።
አዎ፣ ይሄ እውነት ነው። ትንሽ መነሻ ሐሳብ ከያዝኩ በኋላ እንዴት ልስራው፣ ምን ማያያዣ ታሪክ ይኖረዋል፣ ባክግራውንዱ ከጀርባ ምን አይነት ስዕል ቢኖረው ጥሩ ነው፣ ንቅናቄዎቹ ምን ቢመስሉ ጥሩ ነው፣ እነኚህን ነገሮች ጭንቅላቴ ውስጥ በማስገባት በማስታወሻም በመያዝ ነገሩን ከነደፍኩና ከጀመርኩ በኋላ ወደ መድረክ ሰዎች ሄጄ ከመድረክ ሰዎች ጋር እነጋገራለሁ፣ ሳሌዎች ጋር እነጋገራለሁ። የትርኢቱ ባክግራውንድ ሆኖ የሚወጣውን ስዕል ሳሌዎቹ እንዴት ሊሰሩልኝ እንደሚገባ ሀሳብ ከነሱ ጋር እነጋገራለሁ። ከዛም ደግሞ ያንን አብሬ መሯሯጥ፣ አብሬ ማድረግ፣ መስራት፣ እንዲህ አይነት ነገሮችን ቁጭ ብዬ አልጠብቅም። እነሱ ጨርሰናል እስኪሉ እና ሮጣለሁ፣ እሄዳለሁ፣ አገኛቸዋለሁ፣ አነጋግራለሁ። ይህን እንዲህ አድርጉልኝ፣ ይህን እዚህ አድርጉልኝ፣ ይህን አውርዱልኝ፣ ይህን አውጡልኝ እያል እጠይቃለሁ እና ያንን በማድረግ እኔም ድካም አይሰማኝም እና በጣም ደስተኛ ነኝ። በዛ ሰዎቹም ጥሩ ጥሩ አይዲያ ያላቸው ሰዎች ናቸው። በእውነቱ ሰዓሊዎቹም ያጋጠሙኝ አሁን ህዝብ ለህዝብ ላይ አይቶ እንደሆነ ባክግራውንዱ አብሮኝ ክፍለ ሀገር ለክፍለ ሀገር የዞረ ታደሰ መስፍን ነው
ሰዓሊው።
ታላቅ ሰዓሊ ነው፣ በጣም ታላቅ ሰዓሊ ነው እና ከሱ ጋር እንዲሁም ሌላ ደግሞ ታደሰ ደምስ የሚባል ካሜራማን አስፋው ነው መስፍን የሚባል ረዳት ካሜራማን፣ አቶ ላቀው የሚባሉ ፎቶግራፈር፣ እንደ ኩት ውጁሉ አይነት ሙዚቃ ቀራጭ፣ እንዲህ ሆነን ሄደን ይዘን መጠን ምን ይምሰል የሚለውን እየተወያየን ያደረግ ነው። የበለጠ ግን ጥሩ አድርጎ ፈጥሮ ይሰራልን በባክግራውንዱ በህዝብ ለህዝብ ላይ ታደሰ መስፍን ነው። የማከብረው ሰው ነው እና በጣም ጥሩ ሰው ነው። ሌሎቹም ቴአትር ቤቱ ሰዓሊዎች ሀሳቡን ሰጣቸዋለሁ። ሀሳቡን ይዘው እነሱ ሞር ያበለጽጉታል እና እንዴት እናርገው እንዲህ እናርገው ወይ ይላሉ። ያንን እንግዲህ አብሬያቸው መሮጥ አለብኝ እንጂ እኔ የኔን ስራ ብቻ ሰርቼ ቁጭ ብዬ አልጠብቅም።
የሙያ አስተያየት ሲሰጡ አንዳንዶች በስሜት ተመስጣ የምትሰራበት ሁኔታ ሲገልጹ አትረካም፣ ጥንቅቅ ያለ ስራ እስኪሆን ድረስ ሁሉ ነገርህን ትሰጣለህ ይላሉ። ፐርፌክሽኒስት እንደሚባለው በአውሮፓውያኑ ባህል የተጠናቀቀ ልዩ ስራ ለመስራት ሁሉ ነገርህን ነው የምትሰጠው፣ ከሌሎችም እንደዚያው ጥራት ያለው ነገር ትጠብቃለህ ትባላለህ። ይህንኑ አስመልክቶ የተሰጠ አስተያየት ላሰማህና ውይይታችንን እንቀጥላለን።
ታደሰ እኔ ታደሰ ብዬ አላውቅም፣ ታዴ ነው አብዛኛው ሰው ታዴ ነው የሚለው። ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው እና የዛኑ ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩህሩህ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ሰው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲስፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምረት የለውም።
እንግዲህ ታማኝ ምስክርነቱን በግል ጠባይ ግልጽ በሚታይ የሚያወዳድርህ እንደሌለ ገልጾ ስራ ጋር ሲመጣ ግን ምህረት የለህም ነው የሚለው።
አይ ይሄ እውነት ነው። ምን ጭንቅላቱ ውስጥ የምታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት በአእምሮ እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል፣ ተነገ ወዲያ ሲያልቅ ህዝብ ያየዋል፣ ህዝቡ ይረካሉ እና ሰርቼም አልቆም ህዝብም አይቶ ቢሆን ልክ አለመሆኑ ይገባኛል። እንደው መቀየር ነበረበት፣ መሻሻል ነበረበት። አንዳንዴ የፕሮግራም መጣበብ ይመጣል፣ ቶሎ ይቅረብ ይባላል። ያው የእኛን ሀገር ታውቀዋለህ፣ ሱሬ ባንገት እንደሚባለው ነው። በአስቸኳይ ይቅረብ ነው፣ በአስቸኳይ እንዲሆን ነው። የጥናት ጊዜና የልምምድ ጊዜውን ከምንም አይቆጥሩትም። እና ያ አበሳጨኛል ያ ወዳል ግን ተሰርቶ ሲያልቅ እኔ አረካም በነገሩ ግን ሰው ሲደሰት ሳይ ደግሞ ተራሴ ምደንቀኛል ይጋ ችግር አለ ግን ይሄን ችግር አይተው እንዴት አደነቁት እንዴት አመሰገኑ ብዬ ራሴን ምገረም ነበር ታማኝ ብዙ ነገር በቅርብ ስለሚያይ ተናገረው ሆነ ዞኖ
ታማኝ በቅርበት ከሚያውቁ ባለሙያዎች
አዎ በጣም
ሌላ በቅርበት የሚያውቅ ባለሙያ ላምጣ በተለይ ቀደም ብለ ተከስ ያደረከው ብዙም የተባለለት ምናልባትም ብዙም ያወያይ የሚያነጋግረን ህዝብ ለህዝብን በተመለከተ አብሮህ ረጅም መንገድ የተጓዘ የመጀመሪያውን ቀን ያስታውሳል የሀገር ፍቅር ባለሙያ አለ አንተ ጋር ብሔራዊ ቲያትር ሊገናኝ መጣባትን ቀን ጨምሮ እንዴት እንደተዋወቀ በእለቱም በመድረኩ ላይ ያስታውሳል በቃለ ምልልሳችንም አንስተውታል ያነሳ ያለሁት ኤልያስ አረጋ የተባለውን የሙዚቃ ባለሙያ ነው የስንድም ጽንስ መሐና ወጋችን እንቀጥላለን
እዚህ ሀገር በቆየሁባቸው ጊዜዎች አብዛኛውን ነገር እንደው በሚኞት ነበር ያሳለፍኩት ማለት ይቻላል ምክንያቱም ከዚህ ሀገር ጥሩ ነገሮችን ኢትዮጵያ እንደው ዛፉ ሳይቀር እንደው ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ ከዛ ውስጥ አንዱ ምንድነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና ፕሮግራሞች አዘጋጅላቸዋል ለምሳሌ እንደነ ሳም ዴቪስ ጁኒየር እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ለበጣም ሁሉንም እያከበሯቸው ነው ሄዱ ዝም ብሎ የታለፈ ሰው የለም እኛ ሀገር ግን እንደ ያን ነገር አልተለመደም ይሄ አሁን ባለፈው አዘጋጆቹን እጅግ አድርጌ አመሰግናለሁ ያለም ፀሐይ ባለባይ ሌሎችንም ይህን ሀሳብ በማምጣታቸው ራሱ ናፊ ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው ብዙዎቹን አጥናቸዋል ከባድ አስተዋጽኦ ያደረጉት ባለሙያዎች የሉም አሁን በእርግጥ በዛ እናዝናለን ግን የመጀመሩም ቢሆን በጣም ጥሩ
እንደሰማኸው ታደሰ ሙያ ሀጋሪ ኤልያስ አረጋ ለአንተ ክብር በተሰናዳው ያደረበትን ስሜት ነው የገለጸው ከሚያውቀው ከሚኖርበት ሀገር ባህልም ጋራ የኢትዮጵያን እያነጻጸረ ለረጅም ጊዜ የነበረውን ቅሬታ መልስ የሰጠ አድርጎ ነው የወሰደው ኤልያስ ታዲያ ድም ጠቀስ አድርጌዋለሁ ከመጀመሪያ ተውውቃቸው ከሀገር ፍቅር መጥቶ ብሔራዊ ቲያትር ሲያገኝ የነበረውን ነገር ያስታውሳል አንተስ መጀመሪያ እንደ ባለሙያ በጋራ ለምትሰሩ ስራ አስተረታው ሊያገኝ የነበረውን ጊዜ ታስታውስ ይሆን?
አዎ ምንድነው የሀገር ፍቅር ማህበር አንድ ዝግጅት ይዞ መጥቶ በቀዳማዊ ኃይለ ሥላሴ ቲያትር ትርኢት ሲሰራ ይሄ ልጅ ማዕከላቸው ቁጭ ብሏል። አንደኛ ወጣት ነው። ሁለተኛ ብዙም የቆየ አይደለም አዲስ ነው። ግን ባንዱን ይመራል። ከኋላ ሆኖ ግራና ቀኝ እንደዚህ ይመራል። በጣም እየተደነቅኩ ነበር ማየውና ፕሮግራሙ ሲያልቅ ስጠየቅ አዲስ ልጅ ነው ጎበዝ ነው በቃ ምናምን ነው አሉኝ። እንደገና ቆየውና ድጋሚ ሌላ ቀን እንደዚሁ የሆነ ትርኢት ሲያቀርቡ አየሁት። ከሱ ጋር መስራትም በጣም ፈለግኩኝ። ያው የሆነ ዝግጅት መጣ እና እሱ እንዳለው ልክ ተጠርቶ መጣ ተገናኘን እና ሀሳብ ለሀሳብ ተለዋወጥ። ኤልያስ በጣም ጎበዝ ሰው ነው በጣም ቅን ሰው ነው እና በእውነት ደግሞ ትልቅ ተሰጥኦ አለው። በጣም እንዲሁ ቀልጦ መቅረቱ ያሳዝነኛል። ትልቅ ተሰጥኦ አለው በጣም። እኔ አሁን ህዝብ ለህዝብ ላይ ስንሰራ በእውነት ሙላቱ ሌለበት እጅ ማናቅረው እሱን ነው። እንዲህ አድርግልኝ፣ እዚህ ጭምርልኝ፣ እዚህ ቀንስልኝ እለው ነበር እና በጣም ማከብረው ሰው ነው። እዚህም ከመጣው በኋላ እኮ አብረን ልንሰራ ሞክረናል።
ጀምራችሁ ነበር እንደበት?
ግን ያው እንደ ሁኔታው አልተሟሉም እና በዚህ አይነት አልተሳካም ነበር።
እዚህ ሀገር ትርኢቶችን ማሳየት የቱን ያህል እንደሚከብድ ይታወቃል እና የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። እርግጥ ብዙ ባለሙያዎች አላችሁ ያለው እድል በኖረ ብለት እመኛለሁ።
እውነት
ታደሰ ከሙያህ ጋር የተያያዘ ይልቁንም ደጋግመን የምናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንም ጨምሮ ወደ ኋላ ላይ እንነጋገራለን በሚቀጥለው ፕሮግራማችን። ዛሬ ታዲያ ለስንብት እንዲሆነን ወደ አጀማመርህ ልውሰድህ። የመጣህበትን የተለየ መንገድ ይሃል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን ህይወት ታሪክህን የሚተርክ ጽሑፍ ላይ እንደተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ።
የ1953ቱ የታሳስ ግርግር የሚባለው የመንግስት ነዋይና የግርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶችን እንዲቋረጡ ማድረጉን በአጋጣሚ ዘን ግን በዚያን ጊዜ ቤተሰቦችን ቤት ተከራይተው የሚኖር አንድ ወጣት የአስራ አለቃ ታምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዞ እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርካል። እስኪ አጫው ተንገፋ አድርገ ኋላ በሰፊው ምን እንነጋገርባቸው የሙዚቃ ህይወት መንገድን ምን ቃኝባቸው ሐሳቦች ይኖርናል።
እሺ አስራ አለቃ ታምሩ የኛ ቤት ግቢ ውስጥ አንድ ቤት ተከራይቶ የሚኖር ነው። እሱ በጣም ያቀርበኝ ነበር በጣም ይቀርበኝም ነበርና ፖሊስ ሙዚቃ ክፍል እንድገባ ይፈልግ ነበር። ፖሊስ ሙዚቃ ክፍል ይርኩ እና ተፈተኑ ተባለ። ተፈተን ከፈተና ካለፍን በኋላ ከሌከል ያልፋቸዋል ግቡ ተባል። በማግስቱ ገባን ለቤተሰብም እንትን አላለም ማራል ብሎ በሚጠብቁኝ ፖሊስ ደግሞ ሙዚቃ ክፍል አንደኛውን አዳር ጠቅልለህ መግባት ስለሆነ እና ጠቅልዬ ገባሁ። ለቤተሰብ ሰው እንዲነግራቸው አረኩ። እዛ የተለያዩ ሙዚቃ አስተማሪዎች ነጮች ነበሩ። ሚስተር ሃጎፕ የሚባል ነበር። እዛ በቃ ክላርኔት እንድማር ተደረገ። ክላርኔቱን አጠናው ተወሰነ ጊዜ እሱን መጫወት ጀመርኩ። ግን ከተወሰነ ጊዜ በኋላ የፖሊስ ሰራዊት ሙዚቃ ክፍል ህጉ ሰለቸኝ። ለሁሉ አዲስ ስለነበርኩኝ እሱ ነው የሰለቸኝ። በዛ ምክንያት ከሙዚቃ ክፍል ጋራ መጣጣም እና መስማማት ስላልቻልኩ ወደ ቲያትር ቤቱ ኦርኬስትራ ክፍል እንድዛወር ተደረገና እዛው ተወዛዋዥነት ጀመርኩኝ። ተወዛዋዥ አንድ የኒው ይር ልደታ አዳራሽ ትርኢት ሰራን ከጦር ሰራዊትና ከክብር ዘበኛ ጋራ ከፖሊስ አብረን ሆነን እዛ ሰራን። ከዛ እንደጨረስን በስንተኛው ጊዜ እንደሆነ አላውቅም ስለሰለቸኝ ዝም ብዬ ጥዬ ወጣሁ። ያኔ ጥለህ ስትወጣ ደግሞ ከተያዝክ እስር ቤት ነው የምትገባው እና ተጠፋሁባቸው። ከዛ ቤቴ ቁጭ እንዳልኩ አበራ ፈይሳ የሚባል የራሃ ባንድ ቤዚስት ነበረና እሱ መጥቶ ጠየቀኝ። እንዴ ብሔራዊ ቲያትር እኮ ትፈለጋለህ ለምንድን ነው ብሎ ሲነግረኝ ለምን አትመጣም ፕሊስ ብሎ ለመነኝ። እሺ ብዬ ሄድኩ። የዛን ጊዜ አቶ ጸጋዬ ደባልቄ ነበረ። ሄድኩ ገባሁ። ልክ አናገሩኝ አቶ ጸጋዬ ማናገረኝ እና በሁለት ነው በሶስተኛው ቀን ስራ እንዲጀምር ተደረገ እና ስጀምርም እየሰራሁም እያሰራሁም እንድሰራ ነው። ማዘጋጀትም እና ራሴም እንድሰራ ተመደብኩ። የዛን ጊዜ የነበሩት እነ አስታቀች ወርቁ፣ እነ ጀንበሬ በላይ፣ እነ ኃይሉ፣ እነ ለማ ብዙ ሰዎች ናቸው።
ይሄ ጊዜው መቼ ነው ታስታውሰዋል? ዓመተ ምሕረቱን
ይሄ 1958 እንደዚህ ይሆናል 1958 ይሆናል። ከዛ እንግዲህ በ1960 ወደ ሜክሲኮ ነው የሄድነው
ትርኢት ልታሳዩ።
አዎ። ግን ከመሄዴ በፊት ኢትዮጵያ ብሔራዊ ቲያትር ውስጥ መግባቴ ራሱ አዳራሹን ማየቴ ስቴጁን ማየቴ እነሱ የሚሰሩትን ትርኢት ጨለማ ውስጥ ቆሜ በማየቴ እዛን ጊዜ ሚኒስትሮች ነበሩ የሚገመግሙት ለውጭ ዝግጅት በቂ ነው ወይ ትርኢት የሚለውን የሚገመግሙ እነሱ ነበሩና እነሱ ሲመጡ ልክ እንደ ህዝብ እንደገባ ተደርጎ ነው ትርኢቱ የሚቀርበው ለህዝብ እንደሚቀርብ እና ያኔ እኔ ዳራሽ ውስጥ ቆሜ ቁልቁል ሳይ እንዴት አይነት እድለኛ ሰው ነኝ ይላልኩ። በጣም እንደው በደስታ ተውጬ ነበረም የምመለከተው ትርኢቱ እና ያም ተሳካ። እንግዲህ ቲያትር ቤትም ገባው እዛ ዝግጅትንም እያዘጋጀው እኔም እየሰራው እንዲያል በቃ እዚህ ደረጃ ደረሰ።
ታደሰ በጅን የጥበብና የሙያ ህይወት አድርገህ ወዲህ ወደ ዩናይትድ ስቴትስ መጣ። በለቱ በስነ ስርዓቱ ላይ የየግል ገጠመኛቸውን ያካፈል ታደሰ ባይኖር ምናልባትም በዚህ የሙያ መስክ በዚህ ቦታ አልገኝም ነበር ያሉ በርካቶች ናቸው። ቀደም ብዬ እንደገለጽኩት በጤና መታወክ ላይ ያለህ ነው ይሄን ቃለ ምልልስ እናደርገውና ረጅም ሰዓት አለመውሰድ ላለማድከም የዛሬውን እዚህ ላይ እንግታ እንጂ መልሰን ወጋችንን እንቀጥላለን። ታደሰ ወርቁ ለገቡ የመድረክ ሰው ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አሉላ፣ በጣም ነው ማመሰግነው።
አድማጮች ከታደሰ ጋር የጀመርነው ወግ አልተቋጨም፣ ለሚቀጥለው ፕሮግራማችን እንመለስበታለን።
Yeah.